ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ግንቦት 14 2012 ዓ.ም ዝግጅታችን ጀመረ። የኮሮና ቫይረስ ስርጭትን ለመከላከል ከሚደረገው ጥረት መዘናጋት እንደማይገባ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር እድሪስ አሳሰቡ።
ለይል ሶላት ወጥቶ መስጊድ አይፈቀድም። የመንግስትም እምነት ይሄው ነው፣ የኛም እምነት ይሄው ነው። ምክንያቱም መንግስት ያወጀውን አዋጅ አልሻርም አላነሳም። ሁለተኛ በሽታው እየተስፋፋ እየጨመረ እንጂ ወደኋላ አልሄደም።
የጤና ሚኒስትር ሊያ ታደሰም የሚሉት አላቸው።
እንግዲህ በዚህ በዓል ወቅት በዓሉ በጋራ በደስታ የሚከበር ሆኖ በአጠቃላይ የተለያዩ ግብይቶችን በዓሉን ለማድመቅ የሚደረጉ ይኖራሉ። ስለዚህ ልክ በጾም ወር ስናደርጋቸው የነበሩትን ጥንቃቄዎች አሁንም ይበልጥ አጠናክረን ማድረግ ይኖርበት።
ሙሉን ዘገባ በአብይ ርዕስ እንመለስበታለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ሳዬ ነኝ። ኢትዮጵያ ውስጥ ባለፉት 24 ሰዓታት ለ3645 ሰዎች የላቦራቶሪ ምርመራ ተደርጎ 30 ሰዎች የኮሮና ቫይረስ እንደተገኘባቸውና ሁሉም ኢትዮጵያውያን መሆናቸውን የሀገሪቱ የጤና ጥበቃ ሚኒስቴር አስታውቋል። 26 ወንዶችና 4 ሴቶች ሲሆኑ ከ15 እስከ 60 ዓመት ዕድሜ የሚገኙ ናቸው ተብሏል። ቫይረሱ ከተገኘባቸው መካከል 18 ከአዲስ አበባ፣ 3 ከአፋር፣ 4 ከኦሮሚያና 3 ከትግራይ ክልሎች ሲሆኑ 2 የድንበር ተሻጋሪ አሽከርካሪዎች ናቸው። እነዚህ ውስጥ 9 የውጭ ሀገር የጉዞ ታሪክ ያላቸው ሲሆኑ 17 ሰዎች በቫይረሱ ከተያዘ ሰው ጋር ግንኙነት ያላቸው፣ 4 ደግሞ የውጭ ሀገር የጉዞ ታሪክም ሆነ በቫይረሱ ከተያዙ ሰዎች ጋር ንክኪ የሌላቸው ናቸው ሲል የጤናው ሚኒስቴር ዛሬ ቀትር ላይ በፌስቡክ ገጹ አስታውቋል። በዛሬው ዕለት 5 ሰዎች ከቫይረሱ ያገገሙ ሲሆን ከቫይረሱ ያገገሙ ሰዎች ቁጥር 128 ደርሷል። በአሁኑ ሰዓትም 294 ሰዎች በለይቶ ማቆያ ውስጥ ሕክምና እያገኙ መሆናቸው ተገልጿል። በሐረሪ ክልል የኮሮና ቫይረስ ከተገኘባቸው ሰዎች ጋር ምንም አይነት ንክኪም ሆነ የጉዞ ታሪክ የሌለው አንድ ነዋሪ የኮሮና ቫይረስ ተገኝቶበታል። ይህም የኮሮና ቫይረስ በሽታ ከጋምቤላ ክልል በስተቀር በሁሉም ክልሎች ላይ መኖሩን ያሳወቀ ሆኗል። የሐረሪ ክልል ነዋሪዎች ራሳቸውን እንዲጠብቁ ጥሪ አቅርቧል። አዲስ ቸኮል ዝርዝር ዘገባውን ያሰማናል።
በሐረሪ ክልል የህዝብ ግንኙነትና ጤና ኮሙኒኬሽን ዳይሬክተር አቶ ሬድዋን መሐመድ ለቪኦኤ እንደገለጹት በንግድ ስራ ላይ የተሰማራና የውጭ ጉዞ ታሪክም ሆነ ቫይረሱ ካለባቸው ሰዎች ጋር ንክኪ የሌለው ግለሰብ ትላንት አመሻሹ ላይ የኮሮና ቫይረስ ተገኝቶበታል ብለዋል። ከግለሰቡ ጋር ንክኪ የነበራቸው 15 ሰዎች ወደ ለይቶ ማቆያ የገቡ ሲሆን ሌሎች ተጨማሪ ሰዎችም እየተፈለጉ ናቸው ብለዋል አቶ ሬድዋን። እስከ ትላንትናው ዕለት ድረስ ከጋምቤላ ክልል ጋር የኮሮና ቫይረስ ያልተገኘበት ብቸኛዎቹ ክልሎች ሲባል የነበረው የሐረሪ ክልል ቫይረሱ ያለበት ሰው መገኘቱን ተከትሎ በበርካታ ነዋሪዎች ዘንድ ድንጋጤ መፍጠሩን በስልክ ያነጋገርናቸው ነዋሪዎች ገልጸውልናል። ሆኖም መደናገጥ ሳያስፈልግ አስፈላጊውን ጥንቃቄ በማድረግ ችግሩን መሻገር እንችላለን ሲሉ ዳይሬክተሩ ይመክራሉ። አቶ ሬድዋን በነገው ዕለት የሚከበረው ኢድ አልፈጥር በዓልም ህብረተሰቡ አስፈላጊውን ጥንቃቄ በማድረግ እንዲያከብር ጠይቀዋል። የጤና ሚኒስቴር ዛሬ ባወጣው መረጃ መሰረት እስከ ዛሬው ዕለት ድረስ በኢትዮጵያ የኮሮና ቫይረስ የተገኘባቸው ቁጥር 429 ደርሷል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ኬንያ ለኮቪድ-19 የአካባቢ መድኃኒት ለማግኘት ጥረት እያደረገች ነው። ኮሮና ቫይረስን ለመከላከል የሚያስችል ክትባትና መድኃኒት ለማግኘት በዓለም ደረጃ ጥረት በሚደረግበት በአሁኑ ወቅት ኬንያም እየሰራች ነው። ኬንያ ውስጥ መድኃኒቱን ለማግኘት ይቻል እንደሆነ ለማወቅ የሚካሄደውን ጥናት የሚመሩት ዶክተር ፌስቱስ ቶሎ የኬንያ የጥናት ተቋም ኃላፊ ናቸው። ዘዱፔክስ የተባለ ከአምስት ዓመታት በፊት በኬንያ ተመራማሪዎች የተገኘ በእጽዋት ላይ የተመሰረተ መድኃኒት የኮቪድ-19 በሽተኞችን ለመፈወስ ይችል እንደሆነ የኬንያ ሳይንቲስቶች እያጠኑ መሆናቸው ተዘግቧል። የምርምር ቡድናቸው እስካሁን ባለው ጊዜ መድኃኒቱ ይሰራ እንደሆነ እርግጠኛ ለመሆን እንዳልቻለና ገና ጥናት እያደረገ መሆኑን ኃላፊው ቶሎ መግለጻቸው ታውቋል። ታንዛኒያ ውስጥ የኮሮና ቫይረስ በሽታን ለማዳን የሚችሉ እጽዋት አሉ የሚሉ ወገኖች ተበራክተዋል። አንዳንድ ባለስልጣኖችም ተቀብለውታል። የሕክምና ጠበብት ግን በሳይንሳዊ ጥናት እስከሚረጋገጥበት ጊዜ ድረስ ማንኛውንም አይነት መድኃኒት የተባለ ነገር መውሰድ አያስፈልግም በማለት አስጠንቅቀዋል። ማንኛውም አይነት ኮሮና ቫይረስን ያድናል የተባለ መድኃኒት ፈዋሽነቱን ለማረጋገጥ ሲባል ጥብቅ የሆነ ጥናትና ፍተሻ ማድረግ ያስፈልጋል ሲሉ ባለስልጣኖች አስገንዝበዋል። ቢያንስ 98 ሰዎችን ያሳፈረ አይሮፕላን ዛሬ በፓኪስታን ትልቋ ከተማ ካራቺ ላይ ከመድረሱ ጥቂት ደቂቃዎች በፊት ህዝብ በሚበዛበት አካባቢ ላይ ተከስክሶ ብዙ ህንፃዎች እንዳወደመ ታውቋል። ከፍተኛ የጭስና የአቧራ ጥቅጥቅ ኃይለኛ ሙቀት ባለበት ሁኔታ ላይ የአይሮፕላኑ ቃጠሎ ሙቀት ታክሎበት የመድን ተግባሩን እንዳከበደ ተዘግቧል። አይሮፕላኑ እንደወደቀ በርካታ ሲቪሎችና ወታደራዊ አገልግሎቶች በቦታው እንደደረሱ ተገልጿል። መንግስታዊ ያልሆኑ አገልግሎቶች አምቡላንሶች የተጎዱትን ሲወስዱ ታይቷል። የፓኪስታን ዓለም አቀፍ አየር መንገድ አይሮፕላኑ ከላሆር ወደ ካራቺ በር እንደነበር ታውቋል። አይሮፕላኑ የተከሰከሰበት ምክንያት እየተጠና መሆኑ ተገልጿል። ዩናይትድ ስቴትስ ውስጥ የኮሮና ቫይረስን ለመከላከል የተደነገገውን የመንቀሳቀስ እገዳ ጊዜው ሳይደርስ ማንሳት አንድምታ ሊኖረው ይችላል በማለት ሐኪሞች ቢያስጠነቅቁም የሀገሪቱ ፕሬዚደንት ዶናልድ ትራምፕ የመንቀሳቀስ ገደቡን ለማንሳት እየገፉ ነው። እሳቸውን የማያስደስት ግምገማ የሚያቀርቡት የሳይንስ ጠቢባንን ሲዘርፉ ቆይተዋል። ትራምፕ ሳይንቲስቶች ያቀረቡትን ጥናት አለመቀበል ብቻ ሳይሆን በኮሮና ቫይረስ ምክንያት የተደነገጉትን ገደቦች ለማንሳት የሚደረገውን ጥረት ለማሰናከል ያቀረቡት ጥናት ነው በማለት የያዝነው ሳምንት ሁለት ጊዜ ጠቢባኑን ነቅፈዋል። ያቀረቡት ማስረጃ ግን የለም። የአሜሪካ ድምፅን ጨምሮ አምስት የዩናይትድ ስቴትስ ሲቪል ዓለም አቀፍ የዜና ማሰራጫ አውታሮችን ለሚመራው የመንግስቱ የሚዲያ ኤጀንሲ ዋና ስራ አስፈጻሚ የተጣጩት የማይክል ፓክ ሹመት የህግ መወሰኛ ምክር ቤቱን የውጭ ጉዳይ ኮሚቴ ይሁንታ አግኝቷል። የምክር ቤት ሪፖርተራችን ካትሪን ጂፕሰን ያጠናቀረችው ዘገባ አለ፣ ሰለሞን አባተ ያቀርበዋል።
የዩናይትድ ስቴትስ ዓለም አቀፍ ሚዲያ ኤጀንሲ USAGM በበላይነት የሚያስተዳድራቸው ዓለም አቀፍ ሲቪል የስርጭት መረቦች ቪኦኤ፣ ራዲዮ ሊበርቲ ተብሎ የሚታወቀው ነጻይቱ አውሮፓ ራዲዮ፣ የኩባ ብሮድካስቲንግ ቢሮ፣ ነጻ እስያ እንዲሁም በአረብኛ የሚያሰራጩትን አልሁራ ቴሌቪዥንና ራዲዮ ሳዋን ያቀፈውን የመካከለኛው ምስራቅ የስርጭት መረቦችን ነው። የኮሚቴው የትናንት ውሳኔ ያለፈው 12-10 በሆነ የፓርቲ ወገን በለየ ድምጽ ሲሆን በሴኔቱ ውስጥ አብላጫ መቀመጫ ያላቸውና ኮሚቴውንም የሚቆጣጠሩት ሪፐብሊካን አባላት የይሁንታ ድምጽ ሲሰጡ ዴሞክራቶቹ ተቃውመዋል። የዘጋቢ ፊልሞች ሰሪ የሆኑት ማይክል ፓክ የሹመት ጉዳይ ሁለት ዓመት ለሚሆን ጊዜ ሲጓተት የቆየ ሲሆን ከምክንያቶቹ አንዱም በግል ስራቸው ውስጥ ራሳቸውን ያለ አግባብ ጠቅመዋል የሚል ክስ አለባቸው በሚል ዴሞክራቶቹ ሴናተሮች ያነሱት ስጋት እንደሆነ ተገልጿል። ባለፈው ሳምንትም የዋሽንግተን ዲሲ ዋና አቃቢ ሕግ ቢሮ ፓክ ፐብሊክ ሚዲያ ላብ ከሚባለው የተቋቋመው ለትርፍ ያልሆነ ድርጅት ገንዘብ ሕጋዊ ባልሆነ መንገድ አውጥተው ለንግዳቸው አውለው እንደሆነ እፈትሻለሁ በሚል ምርመራ በመክፈቱ ኮሚቴው ሊሰጥ የነበረው ድምጽ ተላልፏል። ያንን መሸጋገር ተከትሎ ዋይት ሃውስ ተቃውሞ ያሰማ ሲሆን ፕሬዚደንት ትራምፕ ፓክን እንደሚደግፉ ተናግረዋል። የትናንቱም ድምጽ ከመስጠቱ በፊት የዋሽንግተን ዲሲው አቃቤ ሕግ ምርመራውን እስኪጨርስ የፓክ ሹመት ጉዳይ እንዲሸጋገር ዴሞክራቶቹ ሴኔተሮች ያደረጓቸው በርካታ ጥረቶች ከሽፈዋል። የኮሚቴው ሊቀመንበር ጂም ራይሽ ግን የሀገሪቱ ጠቅላይ አቃቤ ሕግ መስሪያ ቤት ሂደቱ እንዲዘገይ ቢጠይቅ ኖሮ ያዘገዩት እንደነበር ጠቁመው ያ ግን አለመሆኑን ተናግረዋል። የሚስተር ፓክ ቃል አቀባይ ለተባለው ሁሉ መልስ እንዲሰጡ ቪኦኤ ጥያቄ አቅርቧል። የእጩአቸው ሹመት ለሁለት ዓመታት መጓተቱ እንዳበሳጫቸው ፕሬዚደንት ትራምፕ ሰሞኑን ተናግረው ነበር። ሚስተር ፓክ ሹመታቸው ቢጸድቅ ቪኦኤን ጨምሮ ነጻና ሚዛናዊ ዘገባዎችን እንዲሰሩ ሕግ በሚያዛቸው ሌሎችም የዩኤስኤጂኤም የስርጭት ተቋማት ላይ የፖለቲካ ጫና ያሳድሩ እንደሆነ ባለፈው መስከረም በኮሚቴው ፊት ተጠይቀው ነበር። ፓክ ሲመልሱ መላው ኤጀንሲ በሪፖርተሮቹ ነጻነት ላይ የተመሰረተ ነው። ዜናዎችን እንዴት መስራት እንዳለባቸውና ምን ማለት እንዳለባቸው በማንም የፖለቲካ ጫና አይነገራቸውም። ያለዚያ መተማመን ኤጀንሲው ሙሉ በሙሉ ውድቅ የሚሆን ይመስለኛል ብለዋል።
ህንድ በዛሬው በ24 ሰዓታት ውስጥ ከምን ጊዜም የበዛ የኮቪድ-19 በሽተኞች ቁጥር እንደገጠማት የሀገሪቱ የጤና ጥበቃ ሚኒስቴር አስታውቋል። በሽተኞቹ 6088 ይሆናሉ። 148 ሰዎች ደግሞ ከትላንት ሐሙስ ጠዋት አንስቶ እስከ ዛሬ ባለው ጊዜ ውስጥ ሞተዋል። በሀገሪቱ ከአንድ ሚሊዮን በላይ የኮሮና ቫይረስ በሽተኞች እንዳሉ ታውቋል። ብሪታንያ የኮሮና ቫይረስን ለመከላከል በምታደርገው ጥረት ከውጭ ወደ ሀገሪቱ የሚገቡት ሁሉ ዜጎችም ጭምር ለ14 ቀናት ያህል ራሳቸውን እንዲያገሉ አዛለች። ዓለም አቀፍ ተጓዦች የሚያርፉበትን አድራሻ ማሳወቅ ይጠበቅባቸዋል። ክትትልም ይደረግባቸዋል። መመሪያውን ከጣሱ ይቀጣሉ ተብሏል። የሰሜን አየርላንድ ጉዳይ ሚኒስትር ብራንደን ሉዊስ አዲሱ ፕሮቶኮል በመጪው ወር ይጀመራል ብለዋል። ስለ ኮሮና ቫይረስ ጉዳይ የሚከታተለው የጆንስ ሆፕኪንስ ማዕከል ባስታወቀው መሰረት በዓለም ደረጃ ከ5 ሚሊዮን በላይ የኮቪድ-19 በሽተኞች አሉ። የሞቶች ደግሞ ከ333,000 በላይ ይሆናሉ። ዩናይትድ ስቴትስ በኮሮና ቫይረስ በሚያዙትና በሚሞቱ ሰዎች ብዛት ከዓለም ቀዳሚ ቦታ መያዟ ቀጥሏል። ሀገሪቱ በኮሮና ቫይረስ የተያዙት ሰዎች ብዛት ከ1.5 ሚሊዮን በላይ ደርሷል። ወደ 95,000 የሚጠጉት ደግሞ ሞተዋል። ሩሲያ ደግሞ በኮሮና ቫይረስ በሽተኞች ብዛት ከዩናይትድ ስቴትስ ቀጥላ ከዓለም ሁለተኛዋ ሆናለች። ከ317,000 በላይ የኮሮና ቫይረስ በሽተኞች እንዳሏት ታውቋል። ብራዚል ውስጥ ከ310,000 በላይ የኮቪድ-19 በሽተኞች አሉ። ከዓለም ሶስተኛ ያደርጋታል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በኮሮና ቫይረስ ያለቁ አሜሪካውያንን ለማሰብ በፌዴራል ህንፃዎችና መታሰቢያዎች ያሉት ባንዲራዎች ሁሉ ለሶስት ቀናት ያህል ዝቅ ብለው እንዲሰቀሉ አዘዋል። ፕሬዝዳንቱ ትላንት ይህን ያስታወቁት በትዊተር ገጻቸው ሲሆን በመጪው ሰኞ ዝቅ የሚደረጉት ባንዲራዎች ለሀገሪቱ ህይወታቸውን የሰጡት ወንዶችና ሴቶች ወታደሮችን ለማክበርም ጭምር ነው ብለዋል። ፕሬዝዳንቱ ዩናይትድ ስቴትስ ውስጥ መጪው ሰኞ የመታሰቢያ ብሔራዊ በዓል ቀን ነው። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
አሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ግንቦት 14 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ አት ቪኦኤ አማሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። 1441ኛው የኢድ አልፈጥር በዓል ዛሬ ምሽት ጨረቃ ከታየች ነገ ካልሆነ ደግሞ ከነገ በስቲያ እንደሚከበር የገለጸው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ህዝበ ሙስሊም የኢድ ሰላትን በየቤቱ መስገድ እንዳለበት አሳስቧል። የኮሮና ቫይረስ ስርጭትን ለመከላከል ከሚደረገው ጥረት መዘናጋት እንደማይገባ የምክር ቤቱ ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ጠንከር አድርገው ማሳሰቢያ ሰጥተዋል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ደግሞ ይህንኑ የኢድ አልፈጥር በዓል ምክንያት በማድረግ ሶሪያውያን ስደተኞችን ጎብኝተዋል። በኢትዮጵያ የሚገኙ ሶሪያውያን ስደተኞች የረመዳንን ማብቂያ በክብር ማሳለፍ ይገባቸዋል ብለዋል ጠቅላይ ሚኒስትሩ። የአዲስ አበባ ዘጋቢያችን ፀሐይ ዳምጠው ዝርዝር ዘገባውን ታስደምጠናለች። 1441ኛው የኢድ አልፈጥር በዓል ዛሬ ምሽት ጨረቃ ከታየች ነገ ካልሆነ ግን ከነገ በስቲያ እንደሚከበር ነው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ያስታወቀው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ለሚእመናን የእንኳን አደረሳችሁ መልእክት አስተላልፈዋል። የዘንድሮ ረመዳን ሁለት የተለያዩ ነገሮች የተስተናገደበት በመሆኑ ለየት እንደምልም ተናግሯል።
ሁለት ጎን ያለው ረመዳን ነው እንዳንዘያየር እንዳንቀራረብ ያደረገ እንደዚህ ያለ አደገኛ በሽታ ተከስቶ ዓለማትን ያንቀጠቀጠ ወንድ ሴት ሳይል ሀብታም ድሀ እንዳለ በሽታ መጥቶ መስጊዶች ተዘግተዋል፣ ቤተ ክርስቲያን እንዲዘጋ ያደረገ በሽታ የተከሰተበት ወራት ስለሆነ ይሄ አሳዛኝ እንደሆነ እንረዳለን። ሌላው አስገራሚውና አስደናቂው በረመዳን ወራት በመንግስት ጣቢያ እንግዲህ አውራዶች እየተላለፉ ዱዓዎች እየተላለፉ ዳዕዋዎች እየተላለፉ እንደውም ተወሱላት የምንላቸው ዱዓዎች አሉ መሸይኾቻችን ያዘጋጇቸው እነሱ ሁላት ይተላለፉ ከርመዋል። ረመዳን በይህ በኩል ስናየው በጣም ለሙስሊሙ የሚያስደስት ጸጋ ሆኖ እንመለከተዋለን።
በመልእክታቸውም ህዝበ ሙስሊሙ የዘንድሮን የኢድ በዓል ሲያከብር የኮሮና ቫይረስ የተከሰተበት ወቅት በመሆኑ በሽታው እንዳይሰራጭ ጥንቃቄ ማድረግ እንደሚኖርበት አመልክቷል። በመሆኑም ሁሉም የኢድ ሶላትን በየቤታቸው ሆነው እንዲሰግዱ አሳስቧል።
ዘንድሮ የምናደርገው የኢድ ሶላት በየቤታችን ነው። ዱዓችንን እናደርገው ምናልባት አንዳንድ መስጊዶች እንደው ተሃያ ባልበለጠ 10 ሰው 15 ሰው በቀላል ምናልባት ሊሰግዱ ይቻላል የሚል እንዳለ መልእክት ተላልፏል። ፕሮግራሙን በተመለከተ በተወሰነ መስጊድ እንግዲህ ቢሻው አንዋር ይሁን በሌላ ፕሮግራሙ ብቻ ይተላለፋል። ለኢድ ሶላት ወጥቶ መስጊድ አይፈቀድም። የመንግስትም እምነት ይኸው ነው፣ የእኛም እምነት ይኸው ነው። ምክንያቱም መንግስት ያወጀውን አዋጅ አልሻርም አላነሳም። ሁለተኛ በሽታው እየተስፋፋ እየጨመረ እንጂ ወደ ኋላ አልሄደም።
በዓሉ ሲከበር የተቸገሩትን በመርዳት በመተጋገዝና በመተዛዘን እንዲሁም አንድነትን በሚያጠናክር መልኩ መሆን ይኖርበታል ብለዋል። በዓሉን አስመልክቶ ዘካ የሚሰጡ ምእመናን በተመለከተ ተናገሩ። የኮሮና በሽታን ታሳቢ በማድረግ ከንክኪ ነጻ በሆነ መንገድ ሊሆን እንደሚገባ አሳስቧል። የዘንድሮ የኢድ በዓል የሚከበረው መንግስት ለህዝብ ሙስሊሙ በአዲስ አበባ ዓለም አቀፍ መስጂድና እስላማዊ ማዕከል የመስሪያ ቦታ ባስረከበ ማግስት መሆኑንም ጠቅሷል። በዚህም በሙስሊሙ ማህበረሰብ ስም ለመንግስት ምስጋናቸውን አቅርቧል። የጤና ሚኒስትር ዶክተር ሊያ ታደሰ በበኩላቸው በተለይ በበዓል ወቅት እንቅስቃሴዎች ስለሚበዙ በማንኛውም ጊዜ የፊት ጭንብሎችን ማድረግና የእጅ ንጽህናን መጠበቅ እንደሚገባ መልእክት አስተላልፈዋል።
እንግዲህ በዚህ በዓል ወቅት በዓሉ በጋራ በደስታ የሚከበር ሆኖ በአጠቃላይ የተለያዩ ግብይቶችን በዓሉን ለማድመቅ የሚደረጉ ይኖራሉ። ስለዚህ ልክ በጾም ወር ስናደርጋቸው የነበሩትን ጥንቃቄዎች አሁንም ይበልጥ አጠናክረን ማድረግ ይኖርብናል። በተለይ በግብይት ወቅት ያው ግብይት ማድረግ ይኖራል። ነገር ግን ሻጮችም ሆኑ ገዢዎች አስፈላጊውን ጥንቃቄ የጽዳት እና መሳሪያዎችንም በማቅረብ በሚንቀሳቀሱበት ሰዓት ሁሉም ሰው ማስክ በማድረግ ርቀቱንም በመጠበቅ አስፈላጊውን ጥንቃቄ አድርጎ እንግዲህ በበዓሉ ወቅት ደግሞ ወደ ተለያዩ ቦታዎች በመሄድ ወይም በመሰባሰብ ሳይሆን በጀማ በመስገድም ሳይሆን በዚህ ሰዓት እንግዲህ በቤት ውስጥ በሚደረግ በዓል አብረውን ከሚኖሩ ቤተሰቦች ጋር ብቻ በጥንቃቄ ማክበር የግድ ያስፈልጋል።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ደግሞ የረመዳን ጾም ከማብቃቱ በፊት መልካም የኢድ በዓል እንዲሆንላቸው ለመመኘት ዛሬ የሶሪያ ስደተኞችን ጎብኝቷል። አስከፊ ግጭት ለማምለጥ መኖሪያቸውን ኢትዮጵያ ያደረጉት ሶሪያውያን የረመዳን ማብቂያ በክብር ማሳለፍ ይገባቸዋል ሲሉ ጠቅላይ ሚኒስትሩ በፌስቡክ ገጻቸው አስፍረዋል። በጠቅላይ ሚኒስትሩ የተገኙት ወደ 100 የሚጠጉ የሶሪያ ስደተኞች መሆናቸው ጽህፈት ቤታቸው አስታውቋል። ጠቅላይ ሚኒስትር አብይ አህመድ በተጨማሪ በኮቪድ-19 ምክንያት ለችግር ለተጋለጡ ወገኖች ድጋፍ የሚያደርጉ ድርጅቶችና ግለሰቦች መጎብኘታቸውንም ጽህፈት ቤታቸው አመልክቷል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ። ፀሐይዳም ጠውን ለዘገባዋ እናመሰግናለን። ከአሜሪካ ድምጽ መጽሔት ነው ያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የሶማሌ ክልላዊ መንግስት ምክር ቤት ለሁለት ቀናት ያካሄደውን ጉባኤ አጠናቋል። ምክር ቤቱ አስቀድሞ ከያዛቸው የሹመት የመንግስት ስራ አፈጻጸም ሪፖርትና አዋጆችን የማጽደቅ አጀንዳዎች ባሻገር የምክር ቤቱን ስብሰባ ረግጠው ወጥተው መስታወት በመሰባበር ጸጥታ ለማደፍረስ ሞክረዋል። በሙስናም ይፈለጋሉ ያላቸውን 12 የምክር ቤቱን አባላት ያለመከሰስ መብት አንስቷል። የምክር ቤቱን ስብሰባ ረግጠው የወጡት በበኩላቸው ምክር ቤቱ ጥያቄያችንን ሊያስተናግድ አልቻለም፣ የአቶ ሙስጠፊ አስተዳደር ላይም ቅሬታ አለን ብለዋል። አዲስ ቸኮል ተጨማሪ አለው።
ከትላንትና ጠዋት እስከ ዛሬ እኩለ ቀን ድረስ የተካሄደው የክልሉ ምክር ቤት ስብሰባ በልዩ ልዩ አጀንዳዎች ላይ ሲመክር ቆይቷል። የክልሉ መንግስት ስራ አፈጻጸም ሪፖርት ማዳመጥ፣ በፈቃዳቸው ከስራ እንደለቀቁ የተነገራቸውን የቀድሞውን አፈ ጉባኤ ስራ መልቀቂያ ማጽደቅ፣ የቀድሞ ስብሰባ ቃለ ጉባኤ ማጽደቅ፣ ልዩ ልዩ አዋጆች ማጽደቅና የአራት የካቢኔ አባላትን ሹመት ማጽደቅ ነበሩ። ጉባኤው ሲጀመር ተጨማሪ አጀንዳ ይያዝልን ያሉ የምክር ቤት አባላት የነበሩ ሲሆን ጥያቄያቸው ተቀባይነት ሲያጣ ስብሰባውን ረግጠው ወጥተዋል። ከነኚህ መካከል አቶ አብዲ ሽኩር ሼክ አደም የተባሉ የምክር ቤት አባል ምክር ቤቱ የአባላቱን በነጻነት ሀሳብ የመግለጽ መብት የሚጋፋ ነው ሲሉ ተችተዋል።
እንደኛ ነጻ መሆን አለበት። ያድናዱ የፓርላማ አባል የሚሰማው ነገር መናገር አለበት። እዚህ ግን ፍሪደም የለም። ከተናገር ከዚህ በፊት መናገር አትችልም አልነበርክም፣ አሁን እንዴት ተናገርክ የሚል ነገር ነው የሚሰጠኝ መልስ። ይህ አዲሱ መንግስት ፕሬዚዳንት ሙስጠፌ የሚመራው ከመጣ በኋላ ነው ይሄ ነገር የመጣው።
አቶ አብዲ ሽኩር አክለውም ምክር ቤቱ ወቅቱን ጠብቆ ጉባኤዎችን ካለማካሄዱ ባሻገር የቅድሞ አፈ ጉባኤ ከኃላፊነት መነሳታቸውም ሆነ አዲሱን አፈ ጉባኤ መሾም ያለበት ምክር ቤቱ ሆኖ እያለ ይህን ማድረግ የሚችለው ገዢው ፓርቲ ብልጽግና ነው ተብለናል ሲሉ ተችተዋል። በተጨማሪነት ላስይዙ የፈለጉት አጀንዳም በአቶ ሙስጠፌ አስተዳደር ላይ የመተማመኛ ድምጽ እንዲሰጥ ማድረግን እንደነበረ ለቪኦኤ አስታውቀዋል። እንደ እርሳቸው አባባል ህዝቡ የሰጣቸው ውክልና ይህንን የማድረግ ኃላፊነት ይጥልብናል ብለዋል። የምክር ቤት ስብሰባው ነው ረግጦ ወጡ አባላት ቁጥር ከ80 በላይ እንደሆነ አቶ አብዲ ሽኩር ቢናገሩም የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ ወይዘሮ ሂቦ አህመድ ግን 27 ናቸው ይላሉ። እንደ ወይዘሮ ሂቦ በምክር ቤቱ ካሉት 227 መቀመጫዎች ትላንትና የተጠራው ጉባኤ ለመሳተፍ ጠዋት መጥተው የነበሩት 184 ሲሆኑ የተወሰኑት የምክር ቤት አባላት ጉባኤውን ረግጦ ከወጡ በኋላ በአጀንዳዎች ላይ ድምጽ ሲሰጥ በአዳራሽ የነበሩት ተሳታፊዎች 157 ነበሩ ብለዋል። ይህም መጀመሪያ ረግጠው የወጡትን ቁጥር 27 ያደርገዋል ብለዋል። ወይዘሮ ሂቦ በአቶ አብዲ ሽኩር የቀረቡ ሌሎች ቅሬታዎችንም አይቀበሉም።
ፓርላማው ነጻ አይደለም የሚለው ላይ እንግዲህ እንደሚታየው ረግጠው ወጥተዋል። እንደውም ነጻ ካልሆነ እንዴት ረግጠው ይወጣል? ስታስብ ከዚህ በፊት የነበሩ አሰራር ላይ ክስ ቀርቦባቸው የነበሩ ግለሰቦች ነበሩ። ፓርላማው ግን የቀረበው ነገር እየተሟላ አይደለም ብሎ ውድቅ አድርገውታል። የመንግስትን ክስ ማለት ነው። ይሄ እንግዲህ የፓርላማ ነጻነትን የሚያረጋግጥ አንዱ ነው።
ምክር ቤቱ በወቅቱ ጉባኤው ሊያደርግ ያልቻለው ከዚህ በፊት የምክር ቤት ስብሰባው በሚጠራበት ወቅት አዳማ ላይ የብልጽግና ፓርቲ ስብሰባ ስለነበረ ነው ያሉት ወይዘሮ ሂቦ ከአዳማው ስብሰባ መልስም የኮሮና ወረርሽኝ መከሰቱ የጉባኤውን ጊዜ አስተጓጉሎታል ብለዋል። የምክር ቤቱን አፈ ጉባኤ እጩ ማቅረብ ያለበት የክልሉ ገዢ ፓርቲ ነው ያሉት ወይዘሮ ሂቦ ክልሉን የሚያስተዳድረው ፓርቲ አባላት ብቻ ባሉበት የክልል ምክር ቤት በክልሉ መንግስት ላይ የመተማመኛ ድምጽ ይሰጥ መባሉም ትክክል አይደለም ሲሉ ተችተዋል።
ፓርቲ እኮ ነው፣ አንድ ፓርቲ ነው። እንደዚህ የሚባል ነገር አለ እንዴ? የለም። እንደዛ የሚባል ነገር በአጀንዳውም አልተስማሙበትም
ማለት አጀንዳው ቀርቦ ነው ውድቅ የሆነው ወይስ ከመጀመሪያውም አጀንዳው አልቀረበ?
ከመጀመሪያው ራሱ አጀንዳው ተገቢ አልነበረም።
ወይዘሮ ሂቦ አያይዘውም የምክር ቤት ስብሰባውን ረግጠው ከወጡ በኋላ መስታወት በመሰባበር ጸጥታ ያደፈረሱ 12 የምክር ቤት አባላት ያለመከሰስ መብታቸው ተነስቷል ብለዋል።
ስብሰባው ከመጀመሩ በፊት መደበኛ ጉባኤ ነበረ። የነበሩት አጀንዳዎች ከተገለጸ በኋላ እነሱ የተጨማሪ አጀንዳ እያዘደን የሚል በድምፅ ብልጫ ደግሞ አጀንዳ ውድቅ ተደርጎባቸዋል። እዛ መሰረት ረግጠው ነው የወጡት። ስብሰባውን ረግጠው ወጥተው ሁከት ለማስነሳት በመሞከራቸው የፓርላማው ሕግ አውጪ ክፍል ኮሚቴ ይሄ አጀንዳ እንዲቀርብላቸው እነሱን ወደ ሕግ እንድናቀርብ የፓርላማው ሕገ ደንቡ ይቀጣቸዋል። በዛ መሰረት ይሄ አጀንዳ ይስበቅልን፣ እነሱን ያለመከሰስ መብታቸውን የመንፈቅ አጀንዳ ይስበቅልን በማለታቸው አብላጫ ድምፅ ጠልቆ ነው ከዛም በኋላ ወደ አጀንዳ የገባው
እንጂ አስቀድሞ የታሰበበት አልነበረም ማለት ነው።
አስቀድሞ የታሰበበት አይደለም።
በትላንትናው ዕለት ያለመከሰስ መብታቸው እንዲነሳ ከተወሰነባቸው የምክር ቤት አባላት መካከል የተወሰኑት ከዚህ በፊትም ያለመከሰስ መብታቸው እንዲነሳ ጥያቄ ቀርቦ ምክር ቤቱ ውድቅ አድርጎላቸው የነበሩና በሙስና የፈለጉ የነበሩ ጭምር ናቸው ብለዋል። የሶማሌ ፌዴራሊስት ፓርቲ የተባለ ክልላዊ ፖለቲካ ፓርቲ ሊቀመንበር እንደሆኑ የገለጹልን አቶ ዩሱፍ ሀሰን አደም የተባሉ የጅጅጋ ነዋሪ የምክር ቤት አባላቱ ስብሰባ ረግጠው ከመውጣት ይልቅ ልዩነታቸውን በዲሞክራሲያዊ መንገድ መሞገት ነበረባቸው ብለዋል።
ችግር ካለ ችግሩ በጠመኔ ዙሪያ በመነጋገር እንደፈቱ እንጂ ሰውየው መነሳት አለበት ብሎ
የሶማሌ ክልል ምክር ቤት በዛሬው ዕለት የክልሉ የመንግስት ኮሙኒኬሽን ጉዳዮች ቢሮ፣ የጸጥታ ቢሮ፣ የፐብሊክ ሰርቪስ ቢሮና የማዕድንና ኢነርጂ ቢሮ ኃላፊዎችን ሹመት አጽድቋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን መሰናዶ ነው። ወደ ተከታዩ ዘገባችን እናልፋለን። በክልሉ የቫይረሱን ስርጭት ለመከላከል እየተደረገ ባለው የቤት ለቤት አሰሳ 7 ሚሊዮን የሚደርሱ ግለሰቦች ቤት ቅኝት መደረጉን የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ተናገሩ። ኮሮና ቫይረስን ለመከላከል ስራ ከ318 ሚሊዮን በላይ ሀብት ማሰባሰብ እንደተቻለ ገልጸው አስቸኳይ ጊዜ አዋጅን በተላለፉ ግለሰቦች ላይም እርምጃ መወሰዱን አስታውቀዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው።
የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው በክልሉ የኮሮና ቫይረስ ስርጭትን ለመከላከል የተወሰደ ስላለው እርምጃ ተናግሯል። በቤት ለቤት አሰሳም ከአንድ ሚሊዮን በላይ አባወራዎች መለየታቸውን ገልጸዋል።
ምንም እንኳን 6 ያህል የወረርሽኙ ተጠቂዎች ያጋጠሙን ቢሆንም ከነዚህ ውስጥም 1-2 ያህሉ የማገገም ሁኔታ አለ። ስለዚህ በአሁን ሰዓት ደግሞ በጠቅላላ ወደ 805 የሚሆኑ ኳራንቲን ውስጥ ያሉ አሉ። 106 የሚሆኑ ደግሞ አቆያ ላይ ትንሽ ጥርጣሬ ያላቸው ተብሎ ያቆዩ አሉ። ስለዚህ ትልቁ ስራ እዚህም ላይ መዘናጋት አያስፈልግም። ክልላችን ውስጥ ያለው ሁኔታ ብዙ ስርጭቱ የለም ብንልም አላወቅነውም የሚለው ደግሞ መታወቅ ይኖርበታል። በደንብ የምናቀው እያንዳንዱ ቤት ስንደርስ ነው። በየቤቱ አሰሳ እየተደረገ ነው ያለው። በአሁን ሰዓት ወደ 6.9 ሚሊዮን የሚሆኑ ዜጎቻችን የሙቀት ልኬት፣ እንደዚሁ ደግሞ በጤና ባለሙያዎች ምልክቶች፣ የሚለዩ ምልክቶች አሉ። እነዛ ምልክቶችን ምክንያት በማድረግ የሚለይበት ሁኔታ አለ። 22 ሚሊዮን ህዝብ ያለው ክልል ነው። የቤት ለቤት አሰሳው መቀጠል ይኖርበታል።
ከዚህ ጋር በተያያዘ የአስቸኳይ ጊዜ አዋጅ ተላልፈው በተገኙ አካላት ላይ እርምጃ መወሰዱን ተናግሯል።
በመንግስት በኩል ህግ ለማስከበር የተጀመረው ስራ አጠናክሮ የሚቀጥል ነው የሚሆነው። እስካሁን ወደ 144 የሚሆኑ ሰዎች በህግ ቁጥጥር ስር እንዲውሉ አድርገናል። ይሄ ሰው ለማሰር ካለን ፍላጎት አኳያ አይደለም፣ ግን ህጉ የማያከብሩ ከሆነ ከነሱ አልፎ ለዜጎች አደጋ የሚያደርሱ ከሆነ እነሱንም መታደግ ዜጋውንም መታደግ ስለሚያስፈልግ እርምጃው የበለጠ ተጠናክሮ የሚቀጥልበት ይኖርበታል። ከ7000 በላይ ተሽከርካሪዎች ላይ ህጉን ባለማክበር አዋጁን በመተላለፍ ቅጣት አድርገናል። ከ6100 በላይ በሆኑ የንግድ ድርጅቶች ላይም ከምክር ጀምሮ ፈቃድ እስከ መሰረዝ የሚያስችል እርምጃ ወስደናል። እነዚህ እርምጃዎች የህዝባችንን ደህንነት ለመጠበቅ ታስቦ የሚደረጉ ስለሆነ ህዝባችን ያንን ተገንዝቦ ደህንነቱን እንዲጠብቅ በዚሁ አጋጣሚ ለማሳሰብ ነው።
በክልሉ ቫይረሱ ያደረሰ ያለውን ተጽዕኖ ለመከላከል የሚደረገውን ጥረት ወደ ላቀ ደረጃ ለማድረስ መንግስት ያቀረበውን ጥሪ ተከትሎ ከ318 ሚሊዮን በላይ ብር የሚገመት ሀብት ተሰብስቧል ብሏል ምክትሉ ርዕሰ መስተዳድሩ። በክልሉ የቫይረሱን ስርጭት ለመከላከልና ለመቆጣጠር የተደረገ ባለው ስራ የባለሀብቶች ድርሻ የላቀ እንደነበር ገልጠው በክልሉ ህዝብና መንግስት ስም ምስጋናና እውቅና ሰጥተዋል። ምክትሉ ርዕሰ መስተዳድሩ ለእስልምና እምነት ተከታዮችም ኢድ ሙባረክ ብሏል። ህዝበ ሙስሊሙ የዘንድሮውን የኢድ አልፈጥር በዓል ሲያከብር ኮሮናን ለመከላከል አካላዊ ርቀቱን በመጠበቅና ከፍተኛ ጥንቃቄ በማድረግ እንደሆነም ጥሪ አቅርበዋል። እስካሁን በደቡብ ክልል 6 ሰዎች በኮሮና ቫይረስ ተያዙ ሲሆን 12 ሚሊዮን የሚደርሱ ሰዎች በኮቪድ-19 ቫይረስ ሊያዙ እንደሚችል የክልሉ ጤና ቢሮ ማስጠንቀቁ ይታወሳል። የከፋ የተጋላጭነት ጥናት እንደሚያሳየው በበሽታው ዙሪያ የሚታየው የጥንቃቄ ጉድለት ካልተቀረፈ በክልሉ 60% የሚሆን ህዝብ በቫይረሱ ሊያዝ ይችላል ነው የተባለው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን እናመሰግናለን። አድማጮች ስልክ ቁጥራችንን እናስታውሳችሁ፣ 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ዋና አዘጋጅ ትስታ በላቸው፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዝግጅት እንለፍ። ግን እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ @voamharic በትዊተርም እንዲሁ #voamharic ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ። አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voa.horn.mobi ላይ ስርጭቶቻችንን ታገኙታላችሁ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። የኮሮና ቫይረስ ወረርሽኝ በየመን በሚሊዮኖች የሚቆጠር ህዝብ ላይ እጅግ የከበደ መከራ ሊያስከትል ይችላል ሲል የተባበሩት መንግስታት ድርጅት አስጠነቀቀ። ቀድሞውንም የዓለም ግንባር ቀደም ሰብአዊ ቀውስ ላይ የምትገኘውን ሀገር ይበልጡን የከፋ ሁኔታ ውስጥ ሊከታት ይችላልም ብሏል ድርጅቱ። አሁን በወጡ የዓለም የጤና ድርጅት መረጃዎች መሰረት በሀገሪቱ በቫይረሱ የተያዙ ሰዎች ቁጥር 184 ደርሷል። 30 ሰዎች ደግሞ ህይወታቸውን አጥተዋል። ጉዳዩን የሚከታተሉ አዋቂዎች ተጨባጭ ቁጥር ከዚህ እጅግ በጣም እንደሚበልጥ ይጠረጥራሉ። ሊሳ ሽላይን ከጄኔቫ ያጠናቀረችው ሪፖርት ቆንጅታዬ ታቀርባለች።
ጦርነት ያዳሸቃትን የየመንን የወረሽኙን ይዞታ የሚከታተሉ ባለሙያዎች በሽታው በዚያች ሀገር በብዙ ሀገሮች ከመታየው በበለጠ ፍጥነትና በስፋት ሊዛመት እንደሚችል፣ የብዙ ሰው ህይወት እንደሚጠፋም ነው የሚናገሩት። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ የርዳታ ድርጅቶች ቫይረሱ በሀገሪቱ ዙሪያ ማህበረሰቦች ውስጥ እየተዛመተ ነው በሚል ድምዳሜ እየተንቀሳቀሱ መሆናቸውን አስታውቋል። የኦቻ ቃል አቀባይ የንስ ለርከ ለቪኦኤ በሰጡት ቃል የረዴስ ሰራተኞች ለኮቪድ-19 ህመምተኞች ሊሰጡ የሚችሉት እርዳታ ወሳኝ እንደሆነ ገልጸዋል። ከባድ የሆነ የቫይረሱ መመርመሪያ እጥረት አለ። ሌላውም የህክምናና ወሳኝ አቅርቦት እንዲሁ ያልተሟላበት ሁኔታ ነው ያለው ብለዋል። አስከትለውም ቫይረሱ እንዳይዛመት ለመከላከል ወሳኝ ለሆነው እጆችን መታጠብ የሚያስፈልገው ውሃና ሌላም የጽዳት አቅርቦት ከባድ እጥረት መኖሩን የረድኤት ድርጅቶች እያስታወቁ ናቸው ብለዋል።
Yemen is really on the brink right now.
ብዙዎቹ እንደሚነግሩን ከሆነ የመን በአሁኑ ሰዓት አፋፍ ላይ ነች። ሁኔታው እጅግ በጣም አሳሳቢ ነው። የጤና ስርዓቱ በተጨባጭ ተንኮታክቷል ነው የሚሉን። በቂ ኦክስጅን፣ በቂ ቫይረሱን መከላከያ መሳሪያዎች ስለሌሉን ታካሚ እየመሰለንን እያሉን ነው።
በጤና በውሃና በንጽህና እንዲሁም የተመጣጠነ ምግብ ዙሪያ የሚሰሩ የረዴት መርሃ ግብሮች በሚሊዮኖች የሚቆጠሩ ሰዎችን በቫይረሱ እንዳይጠቁ ለመጠበቅ ወሳኝ መሆናቸውን ያስገነዘቡት የኦቻው ቃል አቀባይ ድርጅታችን ገንዘብ የለውም፣ ቁልፍ የሆኑ ከ30 በላይ ፕሮግራሞቻችን በሚቀጥሉት ጥቂት ሳምንታት ውስጥ የመዘጋት አደጋ አፍጥጦብናል ሲሉ ስጋታቸውን ገልጸዋል።
ከባድ የበጀት ቀውስ አፋፍ ላይ ነን። ገንዘብ የማናገኝ ከሆነ ሰዎችን ከሞት ያተረፉ ያሉትና ኮቪድ-19ን በመዋጋትም በጣም አስፈላጊ የሆኑ ፕሮግራሞቻችን መዘጋታቸው ነው። ያ ከሆነ ደግሞ የሚሰራ የጤና ስርዓት የሌላት ሀገር ኮቪድን ስትዋጋ ምን እንደሚመስል ያኔ ዓለም ያስተውላል ማለት ነው። የዓለም ማህበረሰብ እሱን ማየት የሚፈልግ አይመስለኝም።
የተባበሩት መንግስታት ድርጅት በዘንድሮ የአውሮፓውያን አመት ለየመን መርሃ ግብሮቹ ማስኬጃ የተሰጠው 677 ሚሊዮን ዶላር መሆኑን የገለጹት ቃል አቀባዩ ባለፈው አመት ከ4 ቢሊዮን ዶላር በላይ ተመድቦልን ነበር ሲሉ አስታውሰዋል። የተባበሩት መንግስታት ድርጅትና ሳውዲ አረቢያ የየመንን የረድኤት ስራዎች ለማስቀጠል የሚያስፈልገውን የገንዘብ መዋጮ ለማሰባሰብ በመጪው የአውሮፓ ሰኔ 2 በኢንተርኔት አማካይነት በርቀት የሚከናወን ቃል ማስገቢያ ጉባኤ አቅደዋል። የዓለሙ ድርጅት ኮቪድ-19ን መከላከያና ሕክምና ፕሮግራሞችን ጨምሮ የመን ውስጥ የሚያከናውናቸው ስራዎችን እስከ አመቱ መጨረሻ ለማስቀጠል ቢያንስ 2 ቢሊዮን ዶላር እንደሚያስፈልገው ተናግሯል።
ጄኔቫ ዘጋቢያችን ሊሳ ሽላይንንና ቆንጅታዬ ላደረሱን ዘገባ እናመሰግናለን። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜን አጠናቀን ሁለተኛው አጋማሽ ላይ ደርሰናል። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ እንገኛለን። በአሃዱ ራዲዮ 94.3 ላይም ስርጭታችንን በቀጥታ እየተላለፈ ይገኛል። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ ደግሞ የቪኦኤ አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ፕሮግራማችን ይቀጥላል። ወደ ተከታዩ ዘገባ እንለፍ። መንግስት የኦነግ ሸኔ ታጣቂዎች በሚል በሚጠራቸውና ራሳቸውን የኦሮሞ ነጻነት ጦር እያሉ የሚጠሩት ታጣቂዎች በግዳጅ ላይ በነበሩ የኦሮሚያ ፖሊስ አባላት ላይ ተኩስ ከፍተው 12 ፖሊሶችን መግደላቸውን የምስራቅ ጉጂ ዞን የደህንነት ቢሮ ኃላፊ አቶ ወልዴ ዱጎ ለአሜሪካ ድምጽ ገለጹ። ታጣቂዎቹ በበኩላቸው ከ30 በላይ ነው የገደልነው ይላሉ። በመስራቅ ጉጂ በመንግስት ጸጥታ ኃይሎችና በሽምቅ ተዋጊዎች መካከል የሚደረገው የተኩስ ልውውጥ መቀጠሉንም ተናግረዋል። ገልሞ ዳዊት ዝርዝር ዘገባ።
የምስራቅ ጉጂ ደህንነት ቢሮ ኃላፊ አቶ ወልዴ ዱጎ በደቡብ ኦሮሚያ ጉጂ ዞን በኦነግ ስም የሚንቀሳቀሱ የሽምቅ ተዋጊዎች በኦሮሚያ ፖሊስ አባላት ላይ ባደረሱት ጥቃት 12 የኦሮሚያ ፖሊስ አባላትን መግደላቸውን ለአሜሪካ ድምጽ አረጋግጠዋል።
ፖሊሲው እናዳ ሮሚያረቲ ቡታሱ በነመጅራ ቡታሱ የሮባና ሞታቄቻ ማጋላ ቡልቡል ጀደሙ ከይፈቲ ቡታሱ ድንባለነ
በኦሮሚያ ልዩ ፖሊስ ኃይሎች ላይ ጥቃት ደርሷል። ይህንን ጥቃት ነዋሪዎችን ተገን በማድረግ በቡልቡል ከተማ ያደረሱት ደግሞ የሸኔ ሸማቂዎች ናቸው። ለህዝብ የደህንነት አገልግሎት ለመስጠት በወጡ ልጆች ላይ ድንገት ጥቃት ከፍተው 12 የኦሮሚያ ፖሊስ ኃይል ህይወት አጥፍተዋል። ይሄ የጠላትነት ስራ ነው። ይህን ስራቸውን ከዚህ በፊትም እንዲው ሲሰሩ ነበር። አሁንም ትንኮሳቸውን ቀጥለዋል።
የምስራቅ ጉጂ ዞን ደህንነት ቢሮ ኃላፊው አቶ ወልዴ ግድያው ከሳምንት በፊት የተፈጸመ መሆኑን ጠቁመው አሁንም በተለይ በዞኑ ቆላማ ወረዳዎች ውስጥ ሸማቂዎቹ በመንግስት ጸጥታ አስከባሪዎችና ነዋሪዎች ግድያን ጨምሮ በርካታ ወንጀሎች በመፈጸም ላይ ናቸው ብለዋል። ጥቃቱን የሚፈጽሙትም በሽምቅ በመሆኑ 12ቱን ፖሊሶች የገደሉት ሰዎች በቁጥጥር ስር አለመዋላቸውን ተናግረዋል። የምስራቅ ጉጂ ዞን ምክትል አስተዳደር አቶ ማልቼ ድቃም በዞኑ ቆላማ አካባቢዎች ያለው የሰላም ሁኔታ አስቸጋሪ መሆኑን አረጋግጠዋል። በተለይ በጉሜል ደለው፣ ሊበን፣ ጎሮዶላ፣ ሰባቦሩና ሻክሶ በመንግስት ተስከባሪዎችና በሸማቂዎች መካከል በየቀኑ የተኩስ ልውውጥ እንደሚደረግ ተናግረዋል።
ዘረሞቱም አለ ያሰው ጋራ ቃማም ይጣቴ ቡሱን ይርታናል ልቡዱን እንጀራ
በመንግስት የጸጥታ ኃይሎች በኩል እንዲሁም በሸማቂዎች ወገን በተኩስ ልውውጡ ምክንያት የሞቱ አሉ። ከዚህም በተጨማሪ ከሸማቂዎች እጅ ሰጥተው በመንግስት ስልጣና እየወሰዱ ያሉ አሉ። በተጨማሪም ለነዚህ ሸማቂዎች መረጃ በማቀበል ያገዙና ተያዥ ወንጀሎች ላይ ሲሳተፉ የተያዙ ሌሎች በቁጥጥር ስር የዋሉም አሉ።
አቶ ማልቻ ያይዘው በእነኚህ 5 የምስራቅ ጉጂ ወረዳዎች በመከላከያ ኃይልና በኦሮሚያ ልዩ ኃይል አባላት ጸጥታን ለማስከበር እርምጃዎች እየተወሰዱ መሆኑን ተናግረዋል። አቶ አቁምሳጉቱ በጉጂ አካባቢ በኦሮሞ ነጻነት ሰራዊት ስም የሚንቀሳቀሱ ታጣቂዎች ምክትል አዛዥ መሆናቸውን ሰው በምስራቅ ጉጂ ዞን ቁጥሩ የበዛ ሰው መግደላቸውን ያረጋግጣሉ።
ጉድና ጉጂ ባና ጉሚ እደሎ ገንዳ ቡልቡል ማጋላ ቡልቡል ረፒ ተርካንቲ አለላ ፉዳት
ጉጂ ዞን ጉሚ እደሎ ቡልቡል ከተማ በወሰን ነው ምጫ 30 የሚሆኑ የመንግስት ጸጥታ ኃይል ገለን 5 ማርከን በእጃችን አሉ። 18 ክላሽና ጎርኖቭም አስጥለናል። በተለያዩ የዞኑ አካባቢዎች በመንግስት የጸጥታ ኃይሎች ላይ እርምጃ እየወሰድን ነን።
አቶ አቁምሳ በራሳቸው በሸማቂዎች ወገን የደረሰውን ጉዳት በተመለከተ ከመግለጽ ተቆጥበዋል። በመንግስት የጸጥታ ኃይሎችና በኦነግ ሰራዊት ስም በሚንቀሳቀሱ የሽምቅ ተዋጊዎች መካከል በሚደረጉ ውጊያ ምክንያት የአካባቢው ነዋሪዎች ችግር ላይ መውደቃቸውን ይናገራሉ። በተለይ በጎሮዶላና ሊበኖር ዳውስ ነዋሪዎች ሰዎች ከታጣቂዎች ጋር ግንኙነት አላቸው በሚልና በጥርጣሬ እየታዩ እንደሚታሰሩ ይናገራሉ። ከታሰሩም በኋላ በአግባቡ ፍርድ ቤት እንደማይቀርቡ ይገልጻሉ። በሊበኖር ዳ ነገሌ ከተማ በንግድ ሙያ የሚተዳደሩ ወይዘሮ ጥሜ ደንበላ የተባሉ የ60 ዓመት አዛውንት ለሽምቅ ተዋጊዎቹ ድጋፍ በመስጠት ተጠርጥረው መታሰራቸውን ልጃቸው ይናገራል።
ማርሙርቴ ዳያችሪ ሳፋኒ ዩንጋ ፈናፋኒ ነው ፍርድም ሰኔ እደችጂ
ከታሰረች አሁን 35 ቀን ሆኗታል። ማንም የጠየቃት የለም። አሁንም እስር ቤት ናት። በነገሌ 4 እስር ቤት ነው ያለው። የዞን ፖሊስ መምሪያ የሊቨን ወረዳ እስር ቤት አለ። ሌላ ደግሞ የኒጌሌ ከተማ 2 ቦታ ነው ያለው። እናቴ የድሮ የኒጌሌ ከተማ እስር ቤት ውስጥ ነው ታስራ ያለችው። ጨጓራዋን ትታመማለች። በዚህ ላይ አሁን ወቅቱ ዝናብ ነው። ፍራሽ እንኳን እናስገባለን ስንል አሁን እየተቸገረች ነች። ምንጣፍ ላይ ነው የምትተኛው።
ሌላ የጎሮዶላ ነዋሪ የመንግስት ሰራተኞችን ጨምሮ በርካቶች ከአካባቢያቸው እየታሰሩ መሆናቸውን አክለው ይናገራሉ። እኛው ነዋሪ የመንግስት የጸጥታ አስከባሪዎችም በአካባቢው ነዋሪዎች ላይ ግድያ ፈጽመዋል ብለዋል።
ጉያት ሰዲን ድርጃር ፍዋት የደሰ ቆኞ የደመባማቲ ሁጣኒ ኦሊቲ
ለምሳሌ ከሶስት ቀናት በፊት ዋታ ጀልዴሳ የሚባሉ የአስር ልጆች አባትን ቡልቡል ጉሚል ደለው ውስጥ በጥይት ገለው ጉድጓድ ውስጥ ጥለዋቸው ነው የሄዱት። በኋላ ላይ ዘመዶቻቸው በስንት መከራ አፈላልገው ከጉድጓድ ውስጥ ሬሳቸው ወስደው ቀበሩ። ሌላ ደግሞ ቃልቸ ቁምቢ የሚባሉ የነጌሌ ከተማ ኬላ ተባቂ ሚሊሻን የመንግስት ወታደሮች ኮንትሮባንድ ማሳለፍ ከለከለም በሚል ማታ አስገደሉት።
አቶ አዲሱ ቡላላ የኦሮሞ ፌደራሊስት ኮንግረስ ፓርቲ ህዝብ ግንኙነት ቢሮ ባልደረባ ናቸው። በደቡብ ኦሮሚያ በመንግስት የጸጥታ ኃይሎችና በሸማቂ ተዋጊዎች መካከለ የሚደረግ ተኩስ ልውውጥ በአካባቢው ነዋሪዎች ላይ ያመጣ ስላለው ጫና በጣም አሳሳቢ መሆኑን ተናግረዋል።
አማካኒ ቃልቻው ፉዳት ኮንኩላታ ነከጄ ሰሚት ጋሬ እንቶሮባንዲ ገልደት ጊጄ ሰኔ ገዳሜ ነው ትግራዴ ነው አንኩልኩሌስ ነው አንበት ምንካም
ኬላ ላይ ተገደለውን ብትወስድ እኛ ያጣራነው ነገር ባይኖርም የኮንትሮባንድ ቡድን ነው የገደለው። ነገር ግን ሰዎች በመገደል ላይ ናቸው። የተገደሉትን ሰዎች በአካባቢው ባለን አባሎቻችን በኩል የተገደሉበትን ሁኔታና ቦታ እየመዘገብን ነን። በጉጂ አካባቢ አሁን የሰውን ህይወት ማጥፋት በጣም ቀላል ሆኗል። ሰው ማሰር፣ መግደል፣ ቤት ማቃጠል ይሄ ሁሉ የተለመደ ነገር ሆኗል። እኛም ያገኘነውን መረጃ እየመዘገብነን በጊዜው ይፋ እናደርጋለን።
አቶ አዲሱ በተለያዩ የኦሮሚያ ዞኖች የፓርቲያቸው አባላት ታስረው እንዳሉ ገልጸው ብዙዎቹን የፓርቲያቸው ኃላፊዎችን ጨምሮ ዘመዶቻቸውና ጠበቆቻቸውም ለመጎብኘት እንደተከለከሉ ተናግረዋል። የምስራቅ ጉጂ ዞን ምክትል አስተዳዳሪ አቶ ማልቻ ድቃ መንግስት ከአግባብ ውጪ ያሰረ ሰው እንደሌለ ገልጸዋል። በዞኑ የተገደሉት ሰላማዊ ሰዎችም የተገደሉት በታጣቂዎችና በህገወጥ ነጋዴዎች መሆኑን ይናገራሉ።
ካልቻ ኡንዲ ሳንጀዳሙ እኒ ሚሊሻ ከእና
ካልቻ ቁምቢ የተባለው ግለሰብ በጣም የተከበረ የህዝብ ሚሊሻ ነው። መንግስት በዚህ ሰው መሞት በጣም ነው የሚያዝነው እንጂ እንዴት ይህን የህዝብ አገልጋይ ይገላል? ነገር ግን ያለው ጥርጣሬ የኮንትሮባንድ ነጋዴዎች ገለውታል የሚል ነው። ከርሱ ግድያ ጋር በተያያዘ ተጠርጥረው በቁጥጥር የዋሉ ሰዎችም አሉ። እሱ ወደፊት የሚጣራ ይሆናል። ሌላ ዋተጀልዴሳ የተባሉ የጎሮዶላ የተከበሩ የአገር ሽማግሌ ግድያ ነው። እሳቸውንም መንግስት አይደለም የገደላቸው። የሚጠረጠረው ደግሞ ታጣቂዎች መንግስትና የአካባቢውን ነዋሪዎች ለማጣላት ያደረጉት ነው የሚል ነው። ከግድያው ጋር ተያይዞ በቁጥጥር ስር የዋለ ሰው ባላውቅም የፖሊስ ኃይሎች ግን ምርመራ በማድረግ ላይ ስለመሆናቸው መረጃ አለኝ።
በዚህ አካባቢ የሚገኙ ሸማቂዎች ከመንግስት ጋር በሶስተኛ ወገን ለመነጋገር ያቀረቡት ጥያቄ ምላሽ እንዳላገኘ ይናገራሉ። መንግስት በበኩሉ ከዚህ ቀደም ታጣቂዎች በሰላም ወደ ሀገራቸው ገብተው መደበኛ ኑሮ እንዲጀምሩ ያደረገውን ጥሪ ባለመቀበላቸው ህግ የማስከበር ስራን እንደሚሰራ አስታውቋል። የምስራቅ ጉጂ አስተዳደር ኃላፊዎችም በዚሁ የመንግስት አቅጣጫ መሰረት ስራችንን እንቀጥላለን ይላሉ። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊትን ለዘገባው እናመሰግናለን። አድማጮች ስልክ ቁጥራችንን እናስታውሳችሁ፣ 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። horn@vnews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ ያየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ዋና አዘጋጅ ተስተባላቸው፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዝግጅት እንለፍ። በትግራይ ክልል የሚንቀሳቀሱ 3 ፓርቲዎች በክልሉ ምርጫ ካልተካሄደ ህጋዊ መንግስት ስለማይኖር ለዚህ ክስተት መፈጠር ተጠያቂው የክልሉ መንግስትና ገዢው ፓርቲ ናቸው ብለዋል። ፓርቲዎቹ ዛሬ በጋራ ባወጡት መግለጫ በትግራይ ደረጃ ምርጫ እንደሚካሄድ የክልሉ ገዢ ፓርቲ መግለጫ ከማውጣት የዘለለ ለምርጫ የሚያስፈልጉ ተግባራዊ እንቅስቃሴዎችን እያደረገ አይደለም በማለት ገልጸዋል። በጉዳዩ ላይ ምላሽ እንዲሰጡ የተጠየቁት አንድ የክልሉ ከፍተኛ አመራር በትግራይ ክልል ምርጫ ለማካሄድ ፖለቲካዊ ውሳኔ ተሰጥቶ እየተሰራ ነው ብለዋል። አያይዘውም በምርጫ ጉዳይ ላይ ግልጽ የህግ ስራዎችን ለመፈጸም መጀመሪያ የፌዴሬሽን ምክር ቤት በምርጫ ጉዳይ ላይ የመጨረሻ ውሳኔ ሊያሳልፍ ይገባል ብለዋል። ሙልጌታ ጽባሃ ዝርዝር ዘገባውን ያስደምጣናል።
ሳልሳይ ወያነ ትግራይ ባይቶናና የትግራይ ናጽነት ፓርቲዎች በዛሬው ዕለት በጋራ ባወጡት ያቋም መግለጫ በትግራይ ክልል በክልል ደረጃ ምርጫ ለማካሄድ የሚያስፈልገው እንቅስቃሴ እየተደረገ አይደለም በማለት ወቅሰዋል። ሶስቱም ፓርቲዎች ካሁን በፊት በየግል ምርጫ በትግራይ መካሄድ አለበት የሚል አቋም ገልጸው የነበረው ሲሆን በዛሬው ዕለት ደግሞ በትግራይ ክልል ምርጫው እንዲካሄድ ለምርጫ የሚያስፈልጉ ስራዎች ግልጽ ዝግጅት እንዲጀመር ጥሪ አቅርበዋል። ፓርቲዎቹም ትግራይ በከፍተኛ መስዋዕትነት የተረጋገጠ የራስን እድል በራስ የመወሰን መብት አሳልፋ እንድትሰጥ አንፈቅድም ብለዋል በመግለጫው። የፓርቲዎቹ መግለጫ እንደሚያሳየው የራስን እድል በራስ የመወሰን መገለጫ ከሆኑት አንዱ ምርጫ ነው በማለት ጠቅሷል። ምርጫ በትግራይ ካልተካሄደ ክልሉን የሚያስተዳድር ህጋዊ ስልጣን ያለው ፓርቲ አይኖርም፣ ስለዚህ ትግራይ በህዝብ የተመረጠ ህጋዊ መንግስት ሊኖራት ይገባል ብለዋል። በወጣው መግለጫ ማብራሪያ የጠየቅናቸው የሳልሳይ ወያነ ትግራይ ሊቀመንበር አቶ ሀያል ጎድፋይ
ያወጣነው መግለጫ በተጨባጭ መሬት ላይ ምንም ነገር እየተሰራ እንዳልሆነ፣ ምክንያቱም ምርጫ መካሄድ ካለበት የሚመለከተው ምርጫ አስፈጻሚ ደብዳቤ መጻፍ ያስፈልጋል። ምርጫ ቦርድ ነው። ምርጫ ቦርድ ምርጫ የማያካሄድ ከሆነ ደግሞ በትግራይ ምርጫ ቦርድ በማቋቋም ምርጫ መካሄድ አለበት ብለን ነው የምናምነው። ይሄ ደግሞ ህገ መንግስታዊ መብታችን ነው። በዚህ ሀገር ከምርጫ በኋላ ምን እንደሚከሰት አናውቅም። ራሳችን መወሰን ያለብን ነገር ለፌዴራል መንግስት መስጠት አንፈልግም። ራሳችን ነው መወሰን ያለብን። ይህ ራስን እድል በራስ የመወሰን መብት ከመጠቀም ጋር የተያያዘ ነው። ሂዶ ሂዶ ሀገሪቱ ፖለቲካ ሌላ ስርዓት እንዲያመጣ ይችላል። ስለዚህ እኛ በዚህ ጠረጴዛ ውስጥ መግባት አንፈልግም። ስለዚህ የራሳችን መንግስት አቋቁመን መጠበቅ ነው የምንፈልገው። ከመስከረም በኋላ በትግራይ ህጋዊ መንግስት እንደማይኖር ገልጸናል። ስለዚህ ከእንግዲህ በኋላ ትግራይ ውስጥ መንግስት ሆናለሁ የሚል አካል ህጋዊ አይደለም። ከምርጫ ባለማካሄድ ለሚመጣው ኪሳራም ተጠያቂ የትግራይ መንግስትና ገዢው ድርጅት ነው ብለን በግልጽ አስቀምጠናል።
በትግራይ ክልል ምርጫ ይካሄዳል ከማለት ውጭ የክልሉ ገዢ ፓርቲ ትግራይ ተቀባይነት ያለው ፍትሃዊና ዲሞክራሲያዊ ምርጫ እንድታካሄድ እንደ ገዢ ፓርቲ ኃላፊነት ተሰምቶት ግልጽና የማያሻማ አቋም አልያዘም በማለት ወቅሰዋል። ፍትሃዊና ዲሞክራሲያዊ ምርጫ ለማካሄድ ደግሞ ሰፊና ምቹ የፖለቲካ ምህዳር ሊኖር ይገባል ያሉት ፓርቲዎቹ ይህንን እስካሁን በትግራይ አልተፈጠረም በማለት በዚህም የትግራይ መንግስት በጉዳዩ ላይ እያሳየው ያለው ኃላፊነት የጎደለው ሸለልተኝነት ነው በማለት በጥብቅ እንቃወመዋለን ብለዋል። ስለ ትግራይ ክልል ቢሮ ኃላፊና የህወሓት ማዕከላዊ ኮሚቴ አባል አቶ አማኑኤል አሰፋ ምርጫ በኢትዮጵያ ደረጃ ለማካሄድ ፍላጎት እንዳልነበረ ህወሓት አስቀድሞ ስለተረዳ ባለፈው የህዳር ወር ጀምሮ አቋሙን እያሳወቀ ነበር ብለዋል። በጊዜው በአገር አቀፍ ደረጃ ምርጫ የማይካሄድ ከሆነ ምርጫ በክልል ደረጃ እንደሚካሄድ አቅጣጫ ተቀምጦ ነበር ያሉት አቶ አማኑኤል በቅርብ ጊዜ ደግሞ በኮሮና ወረርሽኝ ምክንያት በማለት ምርጫውን ይራዘማል ሲባል ህወሓት ምርጫው በትግራይ እንዲካሄድ ዝግጅቶችም እንዲደረጉ ወስኗል ሲሉ ተናግሯል። የገዢው ፓርቲ ውሳኔ ደግሞ የክልሉ መንግስት አቋምም መሆኑ የክልሉ መንግስት ፕሬዝዳንት በመግለጫቸው አስተውቀዋል በማለት አቶ አማኑኤል ገልጸዋል። በአሁኑ ጊዜ ደግሞ የፌዴሬሽን ምክር ቤት የመጨረሻ ውሳኔ በመርጫው ማራዘም ጉዳይ ላይ ሳይሰጥ አዋጅ ማውጣት እንዲሁም የህግ ማነሳሳትና ሌሎች የህግ ስራዎች በግልጽ መስራት ከጀመርን ችኮላ ነው የሚሆነው ብለዋል። ከሁሉም በላይ ግን ምርጫው እንደሚካሄድ ፖለቲካዊ ውሳኔ ተሰጥቷል ሲሉ ገልጸዋል።
ለህና ከመንግስትም ከመውደብም መረጣ ከካይዲና ሐላፍነት ወፊትና ለረብ
እኛ እንደ መንግስትና ፓርቲ ምርጫው ይካሄዳል ብለን ኃላፊነት ወስደናል። ውሳኔ ተወስኖ ስራዎች እየተፈጸሙ ናቸው። የሚመለከተው አካል ድርሻውን ወስዶ እየሰራ ይገኛል። ከዛም ህዝብና የፖለቲካ ፓርቲዎች ያሳተፈ ስራዎች ይሰራሉ፣ ጊዜያቸው ተጠብቆ ይፈጸማሉ። በአሁኑ ጊዜ በፌደራል ደረጃ የተነሳው ጥያቄ በህጋዊ መንገድ ማለትም በፌዴሬሽን ምክር ቤት የመጨረሻ ውሳኔ ሳይወሰን የትግራይ መንግስት አዋጅ አላወጣም፣ የማነሳሳት ስራ አልተፈጸመም ብለህ ማውራት ችኮላንም ይሆነው እዚህ ችግር የለም። ፓርቲያችን በትግራይ ምርጫ እንዲካሄድ ወስኗል ነው ያሉት። ህወሓት የወሰነው ውሳኔ የሚተገበር እንጂ ለወሬ ብቻ ተብሎ አይደለም ያሉት አቶ አማኑኤል ህዝባችን የታገለለት መብቱ እንዲጠቀም ነው ብለዋል። አሁን ቅሬታ ካቀረቡ ፓርቲዎች ጋር ለህዝባችን ጥቅም ስንል አብረን እንሰራለን ሲሉ ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።
በጅቡቲ በኮቪድ-19 የተያዙ ሰዎች ቁጥር 1800 ሲነጻጸር በቫይረሱ የተያዙ ሰዎች ቁጥር ብዛት ጅቡቲን ከአፍሪካ ግንባር ቀደም እንድትሆን አድርጓታል። ይሁንና በቫይረሱ ከተያዙት ሰዎች መካከል ከ1000 የሚበልጡት ከበሽታው አገግበት አንዱ ዋና ምክንያት ህመምተኞቹን ክሎሮኪን በሚባለው የወባ መድኃኒት በዘዴ ስለምናክማቸው ነው ሲሉ የጅቡቲ የኮቪድ-19 ምላሽ ማዕከል ዋና ኃላፊ ተናግረዋል። ይሁን እንጂ መድኃኒቱ እንደሚሰራ ማስረጃ እንዳለ የሚናገሩ ሳይንቲስቶችም ጭምር ጥቅም ላይ መዋሉ ላይ መጠቀቅ እንደሚገባ ሲያስጠነቅቁ ቆይተዋል። ሲሞን ማርከስ ከአዲስ አበባ ያጠናቀረውን ዘገባ ቆንጅታዬ ታቀርባለች።
ጅቡቲ ባለፈው መጋቢት ወር አጋማሽ ላይ የመጀመሪያው የኮሮና ቫይረስ ተጠቂ ካገኘችበት ጊዜ አንስታ የዓለም የጤና ድርጅትና የሀገሪቱ መንግስት የምርመራና ከህሙማን ጋር ንክኪ ያላቸውን ሰዎች የመከታተል ሰፊ መርሃ ግብር ዘርግተው ተንቀሳቀሱ። በዚህ ዘመቻ አማካይነትም ነው ከእያንዳንዱ 100,000 ሰው ውስጥ 77 የቫይረሱ ተጠቂ ሊገኝ ቻለው። ከአፍሪካ ትልቁ አሃዝ መሆኑ ነው። በበሽታው ምክንያት የሞቱባት ሰዎች ግን 9 ብቻ ናቸው። የሀገሪቱ የጤና ባለስልጣናት ይህ የሆነበት አንዱ ምክንያት አዚትሮማይሲን በሚባለው አንቲባዮቲክ ጸረ በሽታ አምጪ ተሐዋሲያን መድኃኒትና ትኩሳትና የሰውነት መቆጣትን እንደሚቀንስ በሚታወቀው የወባ መድኃኒት በክሎሮኪን ስለሚታከሙ እንደሆነ ይናገራሉ። 7100 በላይ የቫይረሱ ተጠቂዎች የተገኙባትና 194 ሰዎች የሞቱባት ሞሮኮም ይህንኑ የህክምና ዘዴ ተከትላለች። ለህልፈት የተዳረጉባት ዜጎቿን 100ኛ ስሌት 2.7 ብቻ ልታደርግም ችላለች። ካለም አቀፉ በህመሙ ያለፉ ሰዎች አማካይ አሃዝ ከሆነው ከ7% እጅግ ያነሰ መሆኑን ያስተውሏል። በዚህ ሳምንት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጉዳት ሊያስከትል እንደሚችል ማስጠንቀቂያ የተሰጠ ቢሆንም ሃይድሮክሲክሎሮኪን የሚባለውን የወባ መድኃኒት እየወሰድኩ ነው ብለው ይፋ ማድረጋቸው አስነቅፏቸዋል። ሳይንቲስቶች የሚታዩ ተስፋ ሰጪ ምልክቶች ቢኖሩም በኮሮና ቫይረስ ምክንያት የሞቱ ሰዎች ቁጥር ዝቅተኛ ሊሆን የቻለው በወባ መድኃኒቶች ምክንያት ነው ብሎ ቸኩሎ መደምደም እንደማይገባ ያስገነዝባሉ። ሱልጣን አዩብ ሜዮ በ ሳውዲ አረቢያ የንጉስ ሳዑድ ሆስፒታል የውስጥ ደዌ ህክምና ፕሮፌሰር ናቸው። ካለፈው ታህሳስ ወር ወዲህ በክሎሮኪንና በሃይድሮክሲክሎሮኪን መድኃኒቶች ላይ ወደ 300 የሚጠጉ በመሰል ባለሙያ የተገመገሙ ጽሁፎች መውጣታቸውን አመልክተዋል። ሁሉም ግን በሰው ላይ በተካሄዱ 5 ሙከራዎች ብቻ ላይ የተመሰረቱ መሆናቸውንም ገልጸዋል። ከአምስቱ ውስጥ 4ቱ መድኃኒቶቹን ለኮሮና ቫይረስ ህክምና መጠቀምን የሚደግፉ መሆናቸውንም አስከትለው ጠቅሰዋል።
Although the literature is supporting, but I must say, being a physician, being a scientist,
ናታዊ ጽሁፎቹ ቢደግፉትም እኔ ግን እንደ ሐኪምና እንደ ሳይንቲስት ስመለከተው ምን ጥናቶች ሁሉ የተጠቀሙበት የናሙና መጠን በትክክለኛው ድምዳሜ ላይ ለመድረስ በቂ አይደለም። የሳይንስ ጠቢባን ማህበረሰብ በሰዎች ላይ የሚካሄደውን የሙከራ ጥናት ባለም አቀፍ ደረጃ በስፋት ማካሄድ ያለበት ይመስለኛል።
በመቀጠልም ሲያብራሩ ደቡብ ምስራቅ እስያና አፍሪካ ውስጥ ብዙ ሰዎች ቀድሞም ቢሆን የወባ መድኃኒት የሚወስዱ በመሆኑ መድኃኒቱ ለኮሮና ቫይረስ ህክምና ሲውል የሚያስከትለውን የጎን ጠንቅ በርግጠኝነት ማወቅ አይቻልም ብለዋል። መድኃኒቶቹ በተለይ ከ55 ዓመት በላይ በሆኑ ሰዎች ላይ የልብ ምትና የአመታቱን ስልት የሚያሳልጠውን ኤሌክትሪካዊ ስርዓት ሊያወዛግቡ እንደሚችሉ ፕሮፌሰሩ አብራርተዋል። አህመድ ዙቴን በጅቡቲ የዓለም የጤና ድርጅት ኃላፊ ናቸው። የዓለም የጤና ድርጅት የወባ መድኃኒቶቹ ለኮቪድ-19 ህክምና እንዲውሉ ድጋፍ ለመስጠት የሚያበቃ ሳይንሳዊ መረጃ የለውም ብለዋል። እንደሚስተዋለው ግን አሉ፣ ጅቡቲ ላይ መድኃኒቶቹን ከአንቲባዮቲክ ጋር አድርጎ መጠቀሙ ውጤታማ የሆነ ይመስላል።
The treatment with chloroquine and all that, we until today do not have evidence.
እኛ መልካሽት በክሎሮኪን የማከሙን ጉዳይ በተመለከተ እስከዛሬ ድረስ ውጤታማነቱን የሚያሳይ ማስረጃ አላገኘንም። አሁን ጅቡቲ ውስጥ በጣም ጥሩ ውጤት ማስገኘቱን አይተናል። ይሁን እንጂ የዓለም ጤና ድርጅት በሳይንሳዊ ጥናቶች ሳይደገፍ በታየ ውጤት ብቻ ሊመራ አይችልም። በጥናታዊ የምርመራ ውጤት መረጋገጥ አለበት።
ታዲያ ጅቡቲ ሁሉንም ታካሚ በአንቲባዮቲክና በወባ መድኃኒት ለማከም መወሰኗስ እየሰራ ነው ወይ ተብሎ የተጠየቁት የWHO የጅቡቲ ተጠሪ ያ አሰራር አውንታዊ ውጤት ያስገኘላቸው ይመስላል ነው ያሉት።
The treatment itself seemed to be working because people when they are put on treatment they do not develop this.
መድኃኒቱ ይሰራ ይመስላል ምክንያቱም ሰዎች መድኃኒቱ ሲሰጣቸው ብዙ የህመሙ ምልክቶች አይከሰቱባቸውም። ምንም እንኳን በሚታየው ብቻ መደምደም አይቻልም ብልም ተቋሚ ምልክቶቹ ግን የሚነግሩን ነገር አለ። ያም በጣም ጥቂት ሰው ብቻ ለህልፈት መዳረጉንና የህመሙ ምልክት የሚከሰትባቸውም ጥቂት መሆናቸውን ነው።
ሌላው ለጅቡቲ ስኬት ምክንያት የሚሆነው አሉ አስከትለው መንግስቱ እጅግ በጣም ጠንካራ የሆነ የምርመራ ዘመቻ ይዞ እየተንቀሳቀሰ መሆኑ ነው። ከዚያም በላይ ብርቱ የሆነ ከቫይረሱ ተጠቂዎች ጋር ንክኪ ያላቸውን ሰዎች የመከታተል ስራ እየሰራ ነው። ህሙማን በ48 ሰዓት ጊዜ ውስጥ ሁለት ጊዜ ተመርምረው ከቫይረሱ ነጻ ካልሆኑ ከሆስፒታል እንደማይወጡ ነው የተጠቀሱት። ዶክተር ማኡድ ናስር መሐመድ የቆላማ አካባቢዎች ተላላፊ በሽታዎች ልዩ ሐኪም ናቸው። በአሁን ወቅትም ከዋና ከተማዋ 40 ኪሎ ሜትር ርቀት ላይ የሚገኘው አርታ ሆስፒታል ያለው ዋናው የሀገሪቱ የኮቪድ-19 ማዕከል ኃላፊ ናቸው። በቫይረሱ የተጠቁት አካሚዎች በሙሉ በአንቲባዮቲክና በወባ መድኃኒት እንደሚታከሙ ለቪኦኤ አረጋግጠዋል። አብዛኞቹ ታካሚዎች የአፍጣም ስሜት ማጣት ሳልና ትኩሳት እንጂ በተቀረው ያለም አካባቢ እንደሚታየው ያለ በቫይረሱ ምክንያት የሚከሰት ከመተንፈስ ጋር የተያያዘ ከባድ ህመም አይስተዋልባቸውም ብለዋል ልዩ ሐኪሙ። ክሎሮኪን ቫይረሱን ደህና አድርጎ ነው የሚመታው ያ ነው የሚመስለን በእርግጠኝነት መናገር ባይቻልም ብለዋል።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ሲዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የአየር ሰዓቱን የሚረከበው ትግርኛ ዝግጅት መሰናዶን እስኪጀምር ድረስ በጀመርነው በተከታዩ ሙዚቃ እንሰናበታችኋለን። ሙዚቃው ከእናንተ ጋር ለጥቂት ደቂቃዎች አብሮ ይቆያል። በእኛ በኩል ሰላም፣ በደህና እደሩ።
Let me kind of chew it. I see you're going to use that guy. ዘኖር ካልቻልኩ ያላለቃዬ ካልቃዬ አንሻደጋዬ አስጓሪ ቻቤ 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 ቻቤ